ምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቻችን እግዚአብሔር በነበራችሁበት ስፍራ ጠብቋችሁ ታድጓችሁ እንደገና ደግሞ በዚህች ያየር ሞገደማ ካኝነት በፊቱ እንድንቀርብ ፈቃዱ ሆኗልና እግዚአብሔርን እጅግ አድርገን እናመሰግናለን። በዛሬው ክፍለ ጊዜ እንግዲህ ተከታታዩን የመዝሙር ጥናትን እንቀጥላለን ማለት ነው። ዛሬ ከመዝሙር 5 እስከ 7 ያለውን ክፍል እግዚአብሔር በረዳን መጠን አብረን እንመለከታለን። እንግዲህ ቀደም ብላችሁ መጽሐፍ ቅዱሶቻችሁንና መጻፊያ ደብተሮቻችሁን አንዳንድ ነጥቦችን ለመያዝ እንዲያመቻችሁ እንድታዘጋጁ እያሳሰብኩኝ በዚህ የምዝጋና ዝማሬ በጌታ ፊት እንቀርባለን። አይዳ ተስፋይና ሰለሞን አምዴ በዚህ የምዝጋና ዝማሬ ስላገለገሉን እግዚአብሔርን ኑሯቸውን አብዝቶ ይባርክያልን። ወደ ዛሬው ጸሎታችን እናልፋለን። በዛሬው ጸሎታችን አብሮን ከኛ ጋር የሚቆይ ወንድማችን ሳሙኤል ይሆናል። እንጸልይ እስቲ።
እግዚአብሔር አምላካችን ሆይ ስለዚህ ጊዜና ሰዓት በእውነት አንተን አምላካችን እናመሰግናለን። እግዚአብሔር ሆይ እነሆ ደግሞ ያንተን ቃል እንድንሰማ ካንተ ቃል ደግሞ እንድንማር እውነተኛ የሆነውን ያንተን ፍቅር ያንተን ምህረት ያንተን ቸርነት እንድናይ ስለመረጥከን እናመሰግናለን። በኢየሱስ ክርስቶስም በዚህ ሰዓት ደግሞ የምንሰማውን ቃልህን ትባርክልን ዘንድ ከህይወታችን ጋር ደግሞ ታዋህድልን ዘንድ እንጸልያለን። ይህ የምንማረው ቃልህ እግዚአብሔር ሆይ ህይወታችንን ይሰራን ዘንድ ህይወታችንን ይለውጥ ዘንድ ወደ አንተ ደግሞ እጅግ ያቀርበን ዘንድ እንሆኛ ህብረተሰብ ውስጥ ለውጥ ማምጣት የምንችል ሰዎች እንዲያደርገን በዚህ ሰዓት እንጸልያለን። እግዚአብሔር ሆይ እውነተኛው መንፈስህ እውነተኛው ቃልህ በዚህ ሰዓት ወደኛ ይምጣ ወደ ያንዳንዳችን ይድረስ። እግዚአብሔር ሆይ እነሆ ጎዶሎ ነገራችንን ይሞላ ዘንድ እግዚአብሔር ሆይ እነሆ ሰባራ ነገራችን ይጠግን ዘንድ ቃልህ ያስፈልገናልና ይህ ቃልህ በእውነት ወደኛ ይምጣ። ስለምታደርግልን ነገር በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን።
ሳሙኤል በዚህ ጸሎት ስላገለገለን እግዚአብሔር አብዝቶ ይባርከው ሳትሉት እንደማታልፉ ባለሙሉ ተስፋ ነኝ። እኔም ልመርቀው ይገባኛል አይደል? አዎ ሳሙኤል እግዚአብሔር ይባርክ። ወንድማችን ሳሙኤል በዚህ በየምስራሽ ድምጽ በስነ ጽሑፍ አገልግሎት ውስጥ የሚያገለግል ወንድም ነው። አድማጮች ባለፈው ክፍለ ጊዜ ጥናታችን ከመዝሙር 3 እንደ ርዕስ የተጠቀምነው ከልጁ ከአቤሴሎም ፊት በሸሸ ጊዜ የዳዊት መዝሙር በሚሉ አገላለጽ የሚተርከውንና የሚጀምረውን ክፍል ሲሆን ወደ ምዕራፍ 4 ተሸጋግረን ደግሞ ዳዊት እንደማንኛችንም ሁሉ በችግር ወቅት ልቡ የሚያዝንበትና የሚተክዝበት ሰው ስለመሆኑ በስፋት የተዘገበውን ክፍል መመልከታችን የሚታወስ ነው። ዛሬ ደግሞ እግዚአብሔር ረድቶን አብረን የምንመለከተው ክፍል መዝሙር 5 መዝሙር 6 እና መዝሙር 7 ይሆናል ማለት ነው። እንደተለመደው እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መዝሙር 5 መዝሙር 6 መዝሙር 7ን አውጡ። መዝሙር 5 አብይ ሐሳቡ የማለዳ ጸሎት። ቶሎ ቶሎ ጻፍ ጻፍ አድርጉ። የማለዳ ጸሎት በመከራና በችግር ወቅት የእግዚአብሔር ሰው ለእግዚአብሔር ያቀረበው ልመና የሚል ይሆናል። እንደገና ደግምላችኋለሁ። መዝሙር 5 የማለዳ ጸሎት በመከራና በችግር ወቅት የእግዚአብሔር ሰው ለእግዚአብሔር ያቀረበው ልመና የሚሉት አብይ ርዕሶች ናቸው ማለት ነው። ከመዝሙር 4 እስከ መዝሙር 7 ያሉት ክፍሎች የትረካ አይነት ይዘት አላቸው። በመጀመሪያ ደረጃ ታሪኩ የራሱ የዳዊት የግል ተሞክሮንና ገጠመኞቹን ያመለክታል። በሁለተኛ ደረጃ ደግሞ በታላቁ መከራ ዘመን የእስራኤል ሁኔታ ምን እንደሚመስል ትንቢታዊ ትረካ ያቀርባል። ከዚህም በተጨማሪ ለማንኛችንም ይወት ተግባራዊ ሊሆን የሚችልና ብንከተል የሚያዋጣን መርሆ ልናገኝበት እንችላለን። በየትኛውም አገር ሆነ ዘመን ለሚኖሩ የእግዚአብሔር ሕዝብ እነዚህ ምዕራፎች ጠቃሚ መልእክት አላቸው። የዚህ መዝሙር ጻፊ ራሱ ዳዊት ሲሆን ለመዘምራን አለቃ በዋሽንት የዳዊት መዝሙር የሚል ርዕስም ተሰጥቶታል። እንደሚታመነው አብዛኞቹ የዳዊት መዝሙሮች ለሙዚቃ መሳሪያ እንዲስማሙ ተደርገው የተቀነባበሩ ናቸው። እንደ ምዕራፍ 3 ሁሉ ይህኛው ምዕራፍ የማለዳ መዝሙር በመባል ይታወቃል። ይህ ለምን ሊሆን እንደቻለ ከሚከተለው መመልከት ይቻላል። ቁጥር 1 እና 3ን ተመልከቱ። አቤቱ ቃሌን አድምጥ፣ ጩኸቴን ማስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ድምጼን ትሰማለህ ይላል። ዳዊት በየማለዳው ወይም በየጠዋቱ በጸሎት ወደ እግዚአብሔር የመቅረብ ልማድ ነበረው። ማንኛችንም በልምድ እንደምናውቀው የማለዳ ጊዜ ከየትኛውም ጊዜ ይልቅ ለጸሎት ምቹ ጊዜ ነው። ቁጥር 4 እስከ 7 ያለውን ስፍራ በኋላ ተመልከቱ። የመንፈሳውያን ሰዎች መጽናኛቸው ምን እንደሚመስል ከዚህ ክፍል መመልከት ይቻላል። ከቁጥር 4 እስከ 7 ባለው ማለት ነው። እንደ መንፈሳውያን ሰዎች በዙሪያችሁ ያለውን አመጻና ርኩሰት ስትመለከቱ ልባችሁ ወገኖቼ በሐዘን ይሰበር ይሆናል። ታዲያ በእንዲህ ያለ ዘመን ለሚኖሩ መንፈሳውያን መጽናናትና ፎይታ ሊሰጣቸው የሚችል ምንድነው በማለትም ጥያቄ ታቀርቡ ይሆናል። ዳዊትም እንዲሁ በዘመኑ የነበረውን አመጻና ርኩሰት የሚጠላና የሚጸየፍ ልብ ነበረው። በዚህም አቋሙ ከእግዚአብሔር አቋም ጋር ይስማማ ነበር። እግዚአብሔር ክፉን ይጠላል፣ ይጸየፋል። አመጻ እግዚአብሔርን አያስደስተውም። እግዚአብሔርንም የሚያውቁ በአመጻ ደስ አይሰኙም። እግዚአብሔር ባለበት ቦታ ክፉ ነገር አይኖርም፣ ምክንያቱም እግዚአብሔር ብርሃን ነው፣ ጨለማም በርሱ ዘንድ ከቶ የለም ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 5ን በኋላ ተመልከቱ። ከለዳውያን ኢየሩሳሌምን እንደሚወሩ በነገረው ጊዜ ነቢዩም ባቆም አይኖች ክፉ እንዳያዩ ንጹሃን ናቸው በማለት ተናግሮ ነበር። ዕንባቆም ምዕራፍ 1 ቁጥር 13 ንልብ ይሏል። አመጽና ሐሰት ለጊዜውም ቢሆን ከፍተኛ ደረጃ ላይ ሊደርስ ይችላል። ይሁን እንጂ ውሎ አድሮ በአመጽና በሐሰት የተጠቀመ የሚመስልን ሰው ይዋረዳል። አዎ እግዚአብሔርም ኃጢአትን ፈጽሞ ሳይቀጣ አያልፍም። ለዘለቄታ ዘመኑም እፍረትና ውርደትን ይከናነባል። ስለዚህ ጉዳይ ራእይ 21 ቁጥር 8 ሲያመለክት ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም ያስማተኞችም ጣዖትም የሚያመልኩ ያሰተኞችም ሁሉ ድላቸው በዲንና በሳት በሚቃጠል ባህር ነው። ይሄኛው ሁለተኛ ሞት ነው ይላል። እንዲህ ያለውን ጥቅስ መጥቀሴ ባንዳንዶች ዘንድ እንደኋላ ቀርና ጊዜ እንዳለፈበት ሰው ሊያስቆጥረኝ ይችል ይሆናል። ይሁን እንጂ ወዳጆቼ አንድ ቀን እግዚአብሔር በዚህ ዓለም ላይ እንደሚፈርድ ቅዱሳት መጻሕፍት መናገራቸው ሸፋፍ ነው ማለፍ ግን አይቻልም። ይህ የእግዚአብሔር ቃል እውነት ነው ወዳጆቼ። ቁጥር 8 እና 9ን ደግሞ ላንብብላችሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። ባፋቸው እውነት የለምና ልባቸውም ከንቱ ነው፣ ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ ይላል። ይህንን አባባል ሐዋርያው ጳውሎስም በሮሜ ምዕራፍ 3 ቁጥር 13 ጠቅሶታል። በምላሳቸው ይሸነግላሉ። እውነት ምን ማለት እንደሆነ ባያውቁ እንኳ እንደ መሰላቸውና አፋቸው እንዳመጣ የሚናገሩ ብዙ ሰዎች አሉ። አለፍ ብላችሁ ደግሞ ከቁጥር 10 እስከ 12 ያለውን ስፍራ በኋላ ተመልከቱ። በዙሪያው ያለውን አመጽና ጥፋት ሲመለከት ዳዊት መጽናኛና ፎይታ ማግኘት የቻለው በጸሎት ነበር። የእግዚአብሔርን ስም በማያስነቅፍ ሁኔታ መኖር የሚችልበት ጸጋ እንዲሰጠው ጌታን በጸሎት መጠየቅ አስፈላጊ ሆኖ አግኝቶታል። ይህንን ክፍል በደንብ ተመልከቱ። በኋላ ከቁጥር 10 እንደምንመለከተው ዳዊት እግዚአብሔር በጠላት ላይ እንዲፈርድ ይጸልያል። ይህ በመጽሐፈ መዝሙር ውስጥ የምናገኘው የመጀመሪያው እርግማን አዘል ንግግር ወይም እግዚአብሔር በበደለኞች ላይ እንዲፈርድ ያቀረበው የመጀመሪያው ጸሎት እንደሆነ እንመለከታለን። በአንዳንድ ጸሎቶቹ ዳዊት ስለ ፍትህ እግዚአብሔርን ጠይቋል። ጣልቃ እንዲገባና በበደለኞች ላይ እንዲፈርድም ጠይቋል። ኢሳይያስም እንዲህ አይነት ጸሎት ጸልዮ እንደነበር ከኢሳይያስ ምዕራፍ 64 ከቁጥር 1 እስከ 2 ባለው ስፍራ መመልከት ይቻላል። ኢሳይያስ ምዕራፍ 64 ቁጥር 1 እና 2ን በኋላ ተመልከቱ። ወዳጆቼ አንድ ቀን እግዚአብሔር በሕግ ተላላፊዎች ላይ ይፈርዳል። የሚበቀልበት ቀን እንደሚመጣም ቅዱሳት መጻሕፍት ያስጠነቅቃሉ። ወደ ዳኛው እየሄደች በባለጋራዋ ላይ እንዲፈርድላት ዘወትር ትዘነዘው ስለነበረች ባልቴት ጌታ የተናገረውን ምሳሌ ታስታውሳላችሁ። ይቺ ባልቴት ከባለጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደዱም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህቺ መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ ይፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔርን ኪያስ ቀንና ሌሊት ወደ እርሱ ለሚጮው ለሚታገሳቸው ምርጦቹ አይፈርድላቸውምን ይላል። ሉቃስ ምዕራፍ 18 ከቁጥር 3 እስከ 8 ያለውን ስፍራ ይመለከቷል። እኛ በዚህ ዘመን ያለን ክርስቲያኖች ወገኖቼ ማንንም መርገም የለብንም። ጠላቶቻችንን በተመለከተ ጌታ ኢየሱስ ፍጹም ልዩ የሆነ መመሪያ ነው የሰጠን። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ ይላል። ማቴዎስ 5 ቁጥር 44 ሮሜ ምዕራፍ 12 ቁጥር 19 ደግሞ ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና ይላል። ጌታ ኢየሱስ በዚህ ምድር በነበረበት ጊዜ ምንም እንኳን ስደትና ጥላቻ ቢደርስበትም ጥላቻን በጥላቻ አልመለሰም። የርሱ የሆኑት ሁሉ ፈለጉን እንዲከተሉ አዟል። እግዚአብሔር በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል። ስደትና ጥላቻ በበዛበት ዓለም ይህ በራሱ ልባችንን ሊያሳርፈውና መጽናኛ ሊሆነን ይችላል። ወዳጆቼ መዝሙር 5 ውስጥ እግዚአብሔር ድንቅ ነገርን ስለተናገረን ጌታን እጅግ አድርገን እናመሰግነዋለን። አሁን ደግሞ ወደ ምዕራፍ 6 እንሸጋገራለን። የዚህ የምዕራፍ 6 አብይ ሐሳቡ ምሕረትን ለመቀበል የቀረበ ጸሎት የሚል ይሆናል። ቶሎ ጻፍ አድርጉ። የመዝሙር 6 አብይ ሐሳቡ ምሕረትን ለመቀበል የቀረበ ጸሎት የሚል ነው። በመዝሙረ ዳዊት መጽሐፍ የምንመለከተው ሰው በዙሪያው ያለውን ሁኔታ ከተመለከተ በኋላ በክፋት መከበቡን ተረድቷል። ወደ ውስጥ ወደ ልቦናው ቢመለከትም በእግዚአብሔር ፊት ፍጹም አለመሆኑን አይቷል። ቀደም ብለን የተመለከትናቸው ሁለት መዝሙሮች የማለዳና የምሽት ጸሎቶች ናቸው ካልን ይህኛውን ማለትም አሁን እየተመለከትን ያለውን ምዕራፍ 6ን የውድቅት ለሊት መዝሙር ነው ማለት እንችላለን። አስተዋላችሁ? ምዕራፍ 6ን የውድቅት ለሊት መዝሙር ነው ማለት እንችላለን። ምዕራፍ 5 እግዚአብሔር ክፋትና መጻን እንዲበቀል የቀረበ ጸሎት ነው አሁን የተመለከትነው ማለት ነው። ምዕራፍ 6 ግን ስለ ግል ኃጢአትን ንስሐ ለማድረግና ምሕረትን ለመቀበል የቀረበ ልመና ነው። ይህንን ነጥብ እንደገና ልድገምላችሁ። ምዕራፍ 5 እግዚአብሔር ክፋትና መጻን እንዲበቀል የቀረበ ጸሎት ነው። ምዕራፍ 6 ግን ስለ ግል ኃጢአት ንስሐ ለማድረግና ምሕረትን ለመቀበል የቀረበ ልመና ነው። መዝሙር 6 ከቁጥር 1 እስከ 4 ያለውን እስቲ አብረን እንመልከት። አቤቱ በቁጣህ አትቅሰፈኝ፣ በማዕትህም አትገሥጸኝ። ድውይ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች፣ አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ ይላል ዘማሪው ዳዊት። የራሱን ችግር የራሱን ጎደሎነት ተመልክቷል። ይህ በመሆኑም በእግዚአብሔር ፊት በንስሐ መቅረብ እንዳለበት ተረድቷል። ቀጥሎ የምናነበው ደግሞ ይህንኑ የግሉን ኑዛዜ ነው። ቁጥር 5 እና ቁጥር 6 እንዲሁም 7ን ተመልከቱ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀት ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀው ይላል። በዚህ ክፍል ወዳጆቼ የምንመለከተው የዳዊትን ብቻ ሳይሆን የጌታ ኢየሱስ ክርስቶስን ሕይወት ጭምር ነው። በመጨረሻው ዘመን የእስራኤልን ሁኔታና በአሁኑ ዘመን ያለነውን አማኞች ሁኔታም ያመለክታል። አስተዋላችሁ? ይህ ክፍል በመጨረሻው ዘመን የእስራኤልን ሁኔታና በአሁኑ ዘመን ያለነውን አማኞች ሁኔታም ያመለክታል። ምሕረትን ልመና የቀረበ ጸሎት ነው ይህ ክፍል ማለቴ ነው። አዲስ ኪዳን ደግሞ እግዚአብሔር በምሕረቱ ባለጸጋ እንደሆነ ደግሞ ይናገራል። በእኔና በእናንተ ላይ ምሕረቱ በስቷል። ኢሳይያስ ምዕራፍ 52 ቁጥር 14 ስለ ጌታ ኢየሱስ ክርስቶስ ሲናገር ፊቱ ከሰዎች ሁሉ ይልቅ መልካም፣ ከሰዎች ልጆች ይልቅ ተጎሳቅሏልና ይላል። መዝሙር 42 ቁጥር 3 ደግሞ ዘወትር አምላክህ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ ይላል። መዝሙር 38 ቁጥር 10 ደግሞ ልቤ ደነገጠብኝ፣ ኃይሌም ተወችኝ፣ የዓይኖቼም ብርሃን ፈዘዘ ይላል። በመጨረሻም መዝሙር 88 ቁጥር 9 ዓይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ ጮኽ፣ እጆቼንም ወደ አንተ ዘረጋው ይላል። ይህ ሁሉ በትንቢታዊ ሁኔታ ስለ ጌታችን ስለ ኢየሱስ ክርስቶስ ነው የሚያመለክተው። የእርሱ ሕዝብ የሆኑት እስራኤላውያንም በታላቁ መከራ ዘመን በእንዲህ ያለ መከራና ስቃይ ያልፋሉ። ዛሬም ቢሆን ብዙ ቅዱሳን በዚህ ሁኔታ እያለፉ ሲሆን፣ በጣም ደስ የሚለው ደግሞ ራሱ ጌታችንም በዚህ መንገድ ማለፉ ነው። ይሁን እንጂ ወዳጆቼ እርሱ መከራዎችን ሁሉ በትዕግስት አሸንፏል። ስለዚህም እኛም እንዲሁ በርሱ የምንታመን ከሆነ አሸናፊዎች እንሆናለን ማለት ነው። ቁጥር 8ን ተመልከቱ። አመጻን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የልክሶይን ቃል ሰምቷልና አሲል ይናገራል። ቀጥሎ የምንመለከተው ደግሞ ለጸሎቱ መልስ ማግኘቱን ነው። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ ይላል። ቁጥር 9ን ልብ ይሏል። ጌታ ኢየሱስ ክርስቶስን በተመለከተ በዕብራውያን ምዕራፍ 5 ቁጥር 7 እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ የሚል እናነባለን። የኛም ትምክህት ይሄው ነው ወዳጆቼ። በመከራ ውስጥ ስንሆን እግዚአብሔር ይረዳናል። ምናልባትም በዚህች ሰዓት ይህንን የራዲዮ መልእክት ስታዳምጡ ሳላችሁ በአሁኑ ጊዜ እንኳ በተለያየ ችግር ውስጥ ልትሆኑ ትችላላችሁ። እንደዚያ ከሆነ ይህ መዝሙር የናንተ ነው ማለት ነው። እግዚአብሔር ይርዳችሁ። ወዳጆቼ ስለ ቃሉ እግዚአብሔርን እጅግ አድርገን እናመሰግናለን። በእውነት የእግዚአብሔር ቃል ያላንዳች ምክንያት ወደ እያንዳችን አይመጣም፣ ወደ ልባችንም ፈጽሞ ያለ ምክንያት አይመጣም። እግዚአብሔር አዋቂ ነው። ምናልባት መከራ ከብዶባችሁ፣ መከራ በስቶባችሁ፣ ቀንበሩንም በላያችሁ ላይ ጭኖ ትከሻችሁን አግብጦ ሊሆን ይችላል። ምናልባትም ደግሞ በዚህን ሰዓት ከኃጢአት እንዴት ላቀቃለሁ እያላችሁ የኃጢአትን ጡጦ የምትጠቡ ሰዎችም ልትኖሩ ትችላላችሁ። አዎ ወዳጆቼ እግዚአብሔር ታዳጊያችን ነው። እግዚአብሔር የዳዊትን ልመና ከሰማ የኔና የናንተንም ልመና ይሰማል። እግዚአብሔር ይክበር ይመስገን። በዚህች ምሽት ልበ ሙሉ ሰዎች ሆናችሁ ወደ እንቅልፍ ስፍራችሁ እንድትሄዱ አደፋፍራችኋለሁ። እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ አማካይነት ሙሉ ሰላምን፣ ሙሉ ነጻነትን እንድናገኝ ረድቶናል፣ ይረዳናልም። ይህ ታላቅ እምነት እንዲሆነን ይገባል። አሁን ደግሞ ከዚህ በመቀጠል መዝሙር 7ን አብረን እንመለከታለን። የዚህ የመዝሙር 7 አብይ ሐሳቡ ስለ በቀል የቀረበ ጸሎት ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። በመዝሙር 7 ዳዊት ስለ በቀል ያቀረበውን ጸሎት እንመለከታለን። አንድ ጊዜ አንድ ሰው ሲናገር ይህን ምዕራፍ የምድር ሁሉ ፈራጅ በጽድቅ አይፈርድምን የሚል ርዕስ ልንሰጠው እንችላለን ብሎ ነበር። ዝማሬው የዳዊት ከመሆኑም ባሻገር በታላቁ መከራ ዘመን የሚኖሩ የእስራኤል ትሩፋን ሁኔታንም ያመለክታል። እግዚአብሔር ያመጽ ሰውን እንዲበቀል የቀረበ ጸሎት ነው። አስተዋላችሁ? በዚህ ክፍል እግዚአብሔር ያመጽ ሰውን እንዲበቀል ዳዊት ያቀረበውን ጸሎት እንመለከታለን ማለት ነው። እስቲ ቁጥር 1ና 2ን አለፍ ብለን ፈጠን ፈጠን እያልን እናንብበው። አቤቱ አምላኬ ባንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት የሚያድንና የሚታደግ ሳይኖር ይላል። እዚህ ላይ ወዳጆቼ እንዳንበሳ የተባለው ማን ይመስላችኋል? ከአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እንደምንመለከተው እንዳንበሳ የተባለው ሰይጣን ዲያብሎስ ነው። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ይህ መከራና ስደት የደረሰበት ምንም በደል ሳይፈጽም እንደሆነ ሲያመለክት ደግሞ ዳዊት በቁጥር 3ና 4 ላይ እንዲህ ይላል። አቤቱ አምላኬ እንዲስ ካደረግሁ አመጻም በጄ ቢኖር ክፉ ላደረጉብኝም ክፉን መልሼላቸው ብሆን ይላል። እስካሁን ያልተረዳሁትና በውል ያልገባኝ ነገር ቢኖር ያለ አግባብ በንጹሃን ላይ የሚፈጸመው ግፍ ነው። ይሁን እንጂ ጌታ ሁሉንም ስለሚያውቅ አንድ ቀን ይህንንም ጉዳይ ግልጽ እንደሚያደርገው አውቃለሁ። በእኔም ሆነ በእናንተ ሕይወት ወዳጆች አጥጋቢ ምክንያት ያላገኘንላቸው ነገሮች ይደርሱብናል። ጌታ ግን እኛን በተመለከተ የማያውቀውና የማይረዳው ነገር ፈጽሞ የለም። ቀደም ብለን የተመለከትነው ማለትም ኢራፍ 6 የውድቅት ለሊት ጸሎት ነው ብለናል። ይህን ደግሞ የማለዳጎ ጸሎት ልንለው እንችላለን። ይህንን ምዕራፍ 7 ደግሞ የማለዳጎ ጸሎት ልንለው እንችላለን። ቁጥር 6ን ተመልከቱ። አቤቱ በማትህ ተነስ፣ በጠላቶቼ ላይ በቁጣ ተነሳባቸው፣ አቤቱ አምላኬ ባዘዝከው ትእዛዝ ንቃ ይላል። ቀጥሎ ደግሞ እግዚአብሔር በጠላቱ ላይ እንዲፈርድበት ለርሱ ግን እንዲፈርድለት የልመና ጸሎቱን ዳዊት ያቀርባል። እግዚአብሔር የእውነት ዳኛ ነው፣ ኃይለኛ ታጋሽም ነው ካለ በኋላ በቁጥር 11 ላይ ማለቴ ነው። በመጨረሻ በቁጥር 17 ላይ ደግሞ እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ በማለት ይደመድማል። ወገኖቼ እግዚአብሔር ኃጢአትና መጻን ይቀጣል፣ ለመጨረሻ ጊዜ ጠራርጎም ያስወግዳል። ጌታ ለዘላለም የተመሰገነ ይሁን። ይህ ክፍል ታዲያ ደስ አሰኛችሁ ምን? እግዚአብሔር እጅግ አብዝቶ ይባረክ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።